Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ዛሬ ምሽት ከሚሰሙት መሰናዶዎች መካከል
እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው።
የአዲስ አበባን ጎዳናዎች በስዕል ጥበብ በማድመቅ ላይ የሚገኙ ወጣቶችን የሚመለከት መሰናዶ አለን። አዲስ የአደባባይ ጥበብ የሚሰኘው ቡድን አጋር መስራች ሰለሞን ክፍሌ አብሮን ያመሻል።
በሰጠት ያቀድናቸው ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ በሶማሌ ክልል ውስጥ።
አቶ አብዱላሂ መሐመድ ናቸው። በሶማሌ ክልል ነዋሪዎች እጅ ውስጥ የሚገኙ የጦር መሳሪያዎችን መንግስት መሰብሰብ ስለመጀመሩ በሚናገረው ዘገባ ውስጥ ሙሉ ሀሳባቸው ይደመጣል። ሌሎች ርዕሰ ጉዳዮችም ተካተዋል። የዕለቱን መሰናዶ እኔ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ አቀናብሮታል። ከሁሉም በፊት ግን አጫጭር የዓለም ዜናዎች ይደመጣሉ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። በሲዳማ ክልል የሚገኙ ወረዳዎችና በዋሳ ከተማ የኮሮና ቫይረስ ስርጭት በፍጥነት እያሻቀበ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩትና የዋሳ ከተማ አስተዳደር ጤና መምሪያ አስታወቁ። ለቫይረሱ ስርጭት ከፍተኛውን ድርሻ የያዙት የህብረተሰብ መዘናጋትና በፌደራል መንግስት የታወጀው አስቸኳይ ጊዜ አዋጅ መጣስ ናቸው ብለዋል። በሲዳማ ክልል በቫይረሱ ከ1000 በላይ ሰዎች የተያዙ ሲሆን ከነዚህ ውስጥ 854 የሚሆኑት በዋሳ ከተማ የሚገኙ መሆናቸው ተገልጿል። ዜናውን ከዋሳ ያደረሰን ዘጋቢያችን ዮናታን ዘብዲዮስ ነው። ሆቴል ሩዋንዳ በተባለው ፊልም ታሪካቸው የተወሳላቸው ፖል ሩሴባጊና በሀገሪቱ ፍርድ ቤት በአሸባሪነት በግድያ መመሳጠርና የታጠቀ አማጺ ቡድን በማቋቋም ወንጀል ተከሰሱ። ፖል ሩሴባጊና ከሁለት ዓመታት በፊት ያልታጠቁ ሰላማዊ የሩዋንዳ ዜጎች ላይ ጥቃት እንዲፈጸም አሲራዋል ሲል ነው አቃቤ ሕግ የከሰሳቸው። 13ቱንም የተመሰረተባቸውን ክሶች አስተባብለው ቃላቸውን የሰጡት ሩሴባጊና ግን መሰረተ ቢስ ክሶች ናቸው ብለዋል። በእስር ላይ የሚገኙት ሩሴባጊና በህመም ምክንያት እንዲለቀቁ የጠየቁ ሲሆን ፍርድ ቤቱ የፊታችን ሐሙስ አቤቱታቸውን ሊያዳምጥ ቀጠሮ ሰጥቷል። በሩዋንዳ የዘር ፍጅት ወቅት የአንድ ሆቴል ስራ አስኪያጅ የነበሩት ሩሴባጊና አያሌ ቱትሲዎችን ደብቀው ከገዳዮች ጥቃት ያስመለጡበት የጀግንነት ታሪካቸው በሆቴል ሩዋንዳ ፊልም ተወስቶላቸዋል። በድርጊታቸውም 1000 የሚሆኑ ሰዎችን ህይወት እንዳተረፉ ነው የሚነገርላቸው። ዩናይትድ ስቴትስ ለሚገኙ ከተለያዩ ሀገሮች የገቡ ብዙ መቶ ሺህ የውጭ አገር ሰዎች በጊዜያዊነት እንዲኖሩና እንዲሰሩ የሚፈቅደው የኢሚግሬሽን ከለላ ለማቆም የፕሬዝዳንት ትራምፕ አስተዳደር ያደረገውን ውሳኔ የተመለከተው ይግባኝ ሰሚ ፍርድ ቤት ፕሬዝዳንቱን የሚደግፍ ውሳኔ ሰጠ። ውሳኔው የሚመለከታቸው በርካቶች ሰዎች ለአስርት ዓመታት በዩናይትድ ስቴትስ ውስጥ የኖሩ ናቸው። ትላንት ካሊፎርኒያ ላይ ያስቻለው 9ኛው ይግባኝ ሰሚ ፍርድ ቤት ከኤልሳልቫዶር፣ ከሱዳን፣ ከሃይቲና ከኒካራጓ የፈለሱትን ሰዎች እንዳይባረሩ የሚፈቅደውን ጊዜያዊ ኢሚግሬሽን ከለላ እንዳይሰረዝባቸው የበታች ፍርድ ቤት ያስተላለፈውን ውሳኔ ሽሮታል። በዩናይትድ ስቴትስ ከባድ የሰደድ እሳት ውድመት እያደረሰና ማህበረሰቦችን ያለመጠጊያ ያስቀረው ሰደድ እሳት ከአቅማችን በላይ ሆኗል ሲሉ የኦሬገን ክፍለ ግዛት አስተዳዳሪ ኬት ብራውን ተናገሩ። አስተዳዳሪዋ ትላንት ማታ ለጋዜጠኞች በሰጡት ቃል ፕሬዝዳንት ዶናልድ ትራምፕ ተጨማሪ እርዳታ ከፌዴራል መንግስት እንዲያገኙ የከባድ አደጋ ሁኔታ እንዲያውጁ መጠየቃቸውንም ተናግረዋል። ፕሬዝዳንቱ ባለፈው ሳምንት ለኦሬገን አስቸኳይ ጊዜ አውጀዋል። ኦሬገን ውስጥ እስካሁን በቃጠሎ 10 ሰዎች መሞታቸውን መረጋገጡን ያልተገኙ 22 ሰዎች ደግሞ መኖራቸውን የክፍለ ሀገሯ የአጣዳፊ አደጋ አስተዳደር አስታውቋል። ሰደድ እሳቱ እየነደደ ባለባቸው በኦሬገን፣ ዋሽንግተንና ካሊፎርኒያ 35 ሰዎች ሞተዋል። ከአንድ ሚሊየን ሄክታር በላይ መሬትም ወድሟል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕና የዲሞክራቱ ተፎካካሪያቸው ጆ ባይደን የቃጠሎውን መነሻ እጅግ በተራራቀ መንገድ ገልጸውታል። ትላንት ሰኞ ካሊፎርኒያን የጎበኙት ትራምፕ ሰደድ እሳቱ ብዙ ቦታ እየተነሳና እየተጠናከረ የመጣው በአየር ንብረት ለውጥ ምክንያት ነው የሚለውን አመለካከት አጣጥለው ክፍለ ግዛቶቹን ይልቁኑ የደን አያያዛቸውን አሻሽሉ ሲሉ ተናግረዋል። ጆ ባይደን ከሚኖሩበት ዴላወር በሰጡት ቃል ደግሞ ፕሬዝዳንቱ አየር ንብረት ለውጥ የሚባል የለም ማለታቸው ሰደድ እሳቱን አልፈጠረውም። ነገር ግን አስተዳደሩ ለሁለተኛ ጊዜ ከተመረጠ አሁን የምናየው ማአት ይባባሳል፣ ብዙ ውድመትና ብዙ የህይወት ጥፋት ያስከትላል። እኔ ከተመረጥኩ ግን የዓለም የአየር ግለትን ለመዋጋት ፈጣን እርምጃ ወስዳለሁ ብለዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። የኢትዮጵያ ዋና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ዶክተሩ በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩት የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ሥራዎች አስጌጠዋል። ተስፋቸውንና ሕልማቸውን ለተመልካቾች አቅርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለያዩ ማህበራዊ መልእክቶችን በአዲስ መልክ እያስተላለፉ ነው። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞን ክፍሌ የቡድኑን አጀማመርና ሕልም በመቀጠል ያጋራናል።
ከተቋቋመ 3 ዓመት ሆነው። አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ። አንድ ሰው ከመሀል ተነስቶ ለምን እንደዚህ አንሰራም፣ ይሄ ነገር እኮ አልተለመድም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን ማለት። ትንሽ ልጆች ነን ያለ ነው፣ አንድ 3 ምንም። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽልናል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛቸዋለን ማለት ነው። እንዲህ እየተባለ 3 ዓመት ሞላው ማለት ነው።
በ3 ዓመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን።
ኦኬ፣ እሱን ከመናገሬ በፊት ምንድን ነው ዋናው አላማችን ኦር ደግሞ እኛ መስራት የምንፈልገው ነገር ምንድን ነው የሚለውን ነገር ገልጬ ከዛ ወደ ጠይቀኝ ጥያቄ ብገባ ይሻላል። ዋናው አላማችን ምንድን ነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድን ነው ጋለሪ ውስጥ የሚታይ የሆነ ነገር ነው እንጂ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነ ጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ፣ በማስታወቂያ የተጨናነቁ ግድግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የምንፈልገው። ስለዚህ ዋናው ፎከስ ያደረግንበት ነው ይሄ ኒውራል ኦር ደግሞ የግድግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው፣ ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ፣ እነሱን በመጠቀም ራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ፣ አሁን በጣም በሰፊው እየሰራ ነው ያለው ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው ዓላማው ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁ ስዕል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችን ሰርተናል፣ በተለይ 4 ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ? እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ፣ ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው።
ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ?
አሉ። ስቴት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስቴት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል፣ የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በ2020 ወር በእኛ 2013 ከመግባቱ በፊት ወደ 2012 መጨረሻ አካባቢ አሁን የነገርኩ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድነው ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹ ስድስት አርቲስቶች ነበርን። ስድስታችንም የየራሳችንም ስደትን የምንገልጽበት መንገድ ተጠቅመን የሰራ ነው ማለት ነው።
ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል? ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው?
እስካሁን ያው የወቀሰ የለም እውነት ለመናገር። ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትድ ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰ ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች አሉ፣ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስት ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎድነት ኦር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት ወይ የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት።
የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት?
እኔ የአዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርትን በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ይባል ጋለሪስ ብቻ አይደለም ያለው፣ ጎዳና ላይ ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ኦር ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው አላማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያ ነው ማለት ነው።
እጅግ በጣም አመሰግናለሁ ሰለሞን ክፍሌ፣ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሬት አርትስ አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ።
እኔም አመሰግናለሁ፣ በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ። በመቀጠል ወደ ኢትዮጵያ ሌላኛው ክልል የሶማሌ ክልል እንሻገራለን። የሶማሌ ክልል መንግስት ከክልሉ የጸጥታ ኃይሎችና የሚመለከታቸው አካላት በስተቀር በሌሎች የክልሉ ነዋሪዎች እጅ የሚገኙ የጦር መሳሪያዎችን መሰብሰብ ጀምሬያለሁ ብሏል። አሁን በተመረጠ ሁኔታ ተግባራዊ መሆን የጀመረው ይህ የጦር መሳሪያ ስብሰባ በሁሉም የክልሉ ዞኖች ተግባራዊ እንደሚደረግም ተገልጿል። የውሳኔው መነሻ በጎሳ ግጭት የሰው ሕይወት እየጠፋ መሆኑ ነው ተብሏል። አዲስ ቸኮል
ለአሜሪካ ድምፅ ቃላቸውን የሰጡት የሶማሌ ክልል ፍትህና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ አብዲ የክልሉ መንግስት በአሁኑ ሰዓት በግለሰቦች እጅ የነበሩ ልዩ ልዩ የጦር መሳሪያዎችን መሰብሰብ ጀምሯል ብለዋል። ስለ ውሳኔው መነሻ አቶ አብዱላህ የሚሉት አላቸው።
በሰጠት ያቀድናቸው ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ በሶማሌ ክልል ውስጥ። በተለይም ቱልጉሌድና ቺናሰን መካከል የቆየ ግጭት ነበር። በእርቅና በሰላም አወርደን ህዝቡም ተፈናቅሎበትን አካባቢዎችን መለስናቸው። ኑራቸው የሚሻሻሉበት ሁኔታዎቹ ፈጥረናል። ከዛ የተወሰነ ሰላም አይፈልጉበት ሰዎች ሲኖር ግድያ በስርቆት ምናምን በስቶበት አካባቢው እና ድጋሚ እንዳይፈናቀል እንዳይጋጩ ያቀድ ነው። በዚህ ምክንያት ነው እና ሰሞኑን ሰምተን እንደሆነ የተወሰኑ ሰዎች ሞቶበት ያለሊት በዛ ምክንያት ነው እኮ ያደረግነው። ከሁለት ጎሳዎች ግጭታቸው የነበረው አስታረቅናቸው እንዳይፈርሱበት በሚል እንዳይደፍርስ ህግ በላይነት እንዲኖር ነው እንደዚህ ያደረግነው።
ባለፈው ሳምንት በጎሳ ግጭት የተነሳ የታጠቁ ግለሰቦች በቱልጉሌድ ወረዳ በሰባት ሰዎች ላይ ግድያ መፈጸማቸውን ተከትሎ ውሳኔ እንደተወሰነ የገለጹት አቶ አብዱላሂ ትጥቅ ማስፈታት ስራውን በዚህ ወረዳ ላይ ያተኮረ ነው ብለዋል። የቱልጉሌድ ወረዳና በኦሮሚያ ክልል ስር የሚገኘው አጎራባች የጨናክሰን ወረዳ ላይ ትጥቅ ማስፈታቱ ስራ በሁለቱ ክልሎች ትብብር በጋራ እየተሰራ መሆኑንም አቶ አብዱላሂ ጨምሮ ተናግረዋል። እስካሁን ያስፈቱትን ትጥቅ መጠን ከመናገር የተቆጠቡት አቶ አብዱላሂ አብዛኞቹ AK-47 ወይም በተለምዶ ክላሽንኮቭ የሚባለው የጦር መሳሪያ ነው ብለዋል። ይሁንና መትረየስን ጨምሮ ሌሎች በግለሰቦች እጅ መኖር የሌለባቸው ከባድ መሳሪያዎችም በህብረተሰብ ውስጥ እንደሚገኙ ተናግረዋል። ሰላማዊ ነዋሪዎችን ትጥቅ ማስፈታት ወይም ህገወጥ የጦር መሳሪያዎችን የመሰብሰብ ስራ በፌዴራል ደረጃ ለዜጎች ሰላምና ደህንነት ሲባል አዋጅ የወጣለት መሆኑን የሚናገሩት አቶ አብዱላሂ ክልላቸው አሁን የጀመረውም የዚሁ አካል ነው ብለዋል። የሶማሌ ክልል አብዛኛው ነዋሪ አርብቶ አደር ከመሆኑና ከቦታ ቦታ ሲንቀሳቀስ እንስሶቹ ለዘረፋ ወይም ሌላ ጥቃት ተጋላጭ ሊሆኑ ይችላሉ በሚል ታሳቢ ትጥቅ መያዛቸውን ከዚህ በፊት መንግስት እንደ ችግር ያየው ነበር። ለዜጎች ትጥቅ መያዝ አስፈላጊ እንደሆነ ይቀርቡ የነበሩ ክርክሮችም በዋናነት የሚጠቅሱት አርብቶ አደሮችን ነበር። አርብቶ አደሮች ካላቸው የታጣቂነት ባህል አንጻር የትጥቅ ማስፈታቱ ስራ ማሳካት ይቻላል ወይ? አቶ አብዱላሂ ይቻላል ባይ ናቸው።
ህዝቡ ማሳመን ነው እኮ መጀመሪያው። ትጥቅ አስፈቱ ከምንላቸው በፊት መጀመሪያ አዌርነስ እና ትሬኒንግ ስልጠና ብዙ ነገር ያስፈልጋል። ያኛው አስቀድመን ማሳመን አለብን እኮ። ለከብትና ለእርሻ የሚጠብቅባቸው የኦልድ የሆነ መሳሪያዎች አለ እኮ። እንደ አሁኑ ሳይሆን ከጣሊያን የተወረሰ ከእንግሊዝ ጊዜ ያኛው ጥበቃ የሚችሉበትን የተወሰነ አካባቢዎች ወይም ከብት የሚጎዳበት እንስሳት ሲኖር አካባቢያቸው የታወቀ ሰዎች ወይም መንግስት የተሰጠው ኃላፊነት ክትትል የሚያደርጉበት ዘዴ መፍጠር አለብን።
በአሁኑ ሰዓት ቱልጉሌድ አካባቢ በአራት ቀበሌዎች የተጀመረው ትጥቅ የማስፈታት ስራ ወደፊት ህዝቡን የማሳመን ስራ እየተሰራ ደረጃ በደረጃ በሁሉም የክልሉ ዞኖች ይተገበራል ብለዋል። ከዚህ በተጨማሪ ድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ንግድ ላይም ከፍተኛ ቁጥጥር እየተደረገ መሆኑን አቶ አብዱላሂ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምፅ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ባሳለፍነው 2012 ዓ.ም ማጠናቀቂያ ላይ የኢትዮጵያ ሚኒስትሮች ምክር ቤት የኢትዮጵያ መገናኛ ብዙሃን ፖሊሲ በኢትዮጵያ ለመጀመሪያ ጊዜ ጸድቆ በስራ ላይ እንዲውል ወስኗል። ብዙሃን ሲመሩበት የቆየው ህግ ማሻሻያ ጸድቆ እንዲወጣ በሚጠበቅበት ወቅት ቀድሞ የወጣው የሚዲያ ፖሊሲ ለምን አስፈለገ? ፖሊሲው እየተሻሻለ ላለው ዘርፈ ብዙ ችግሮች ላሉበት የኢትዮጵያ ሚዲያስ የሚጨምረው ነገር አለ ወይ ስትል ስመኝሽ የቆየ ፖሊሲውን አዘጋጅቶ ያቀረበውን የብሮድካስት ባለስልጣንና የሚዲያ ባለሙያዎችን አነጋግራ የሚከተለውን አሰናድታለች።
ባሳለፍነው ነሐሴ ወር መጨረሻ ላይ ጸድቆ በኢትዮጵያ ለመጀመሪያ ጊዜ ስራ ላይ የዋለው የመገናኛ ብዙሃን ፖሊሲ መንግስት በሚዲያው ዙሪያ ህግ የሚያወጣበትን አቅጣጫ የሚጠቁምና ወደፊት ዘርፉ ሊደርስበት የሚገባውን ደረጃ የሚጠቁም መሆኑን ፖሊሲውን ያዘጋጀው የብሮድካስት ባለስልጣን አስታውቋል። በቀጣይ የሀገሪቱን የሚዲያ ሁኔታ የሚመራው ፖሊሲ ከህትመትና ከብሮድካስት ሚዲያ በተጨማሪ ከዚህ ቀደም በመገናኛ ብዙሃን ህጎች ላይ ያልነበሩትን በበይነ መረብ አማካኝነት የሚሰራጭ የኦንላይን ሚዲያንና የማህበራዊ ሚዲያን እንደ መገናኛ ብዙሃን ዘርፍ አካቷል። ይህም በቀጣይ ጸድቆ ይወጣል ተብሎ ለሚጠበቀው አስገዳጅ የሚዲያ ህግ መስመር የሚጠርግ መሆኑን የብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ ያስረዳሉ።
በአብዛኛው የፖሊሲውና የረቂቅ ህጉ በጣም የተናበቡ ናቸው። የህግ ረቂቁን በዋናነት የመራው ጠቅላይ አቃቤ ሕግ ነው፣ ፖሊሲውን ደግሞ እኛ ነን። ግን በቅርበት አብረን እንሰራ ስለነበር የማስተያየት የመናበብ ነገር ነበረ እና እርስ በርስ እንዳይጣረሱ መዘግየታቸውንም ተጠቅመን ማለት ነው እድሉን ስለሰጠንም ጭምር ቢያንስ እንዲተያዩና እንዲናበቡ እንዳይጣረሱ ማድረግ አለብን ብለናል። የፖሊሲው ሀሳቦች አስገዳጅ በሆነው በህጉ ውስጥም ተይዘዋል፣ ተካተዋል።
በቀጣይ ይወጣል ተብሎ የሚጠበቀው የሚዲያ ህጉ ማሻሻያ ሲወጣም የብሮድካስት ባለስልጣን መስሪያ ቤት ስያሜውንና የስራ ኃላፊነቱን ቀይሮ የመገናኛ ብዙሃን ባለስልጣን እንደሚባልም ዶክተር ጌታቸው ለአሜሪካ ድምጽ ተናግረዋል።
ስያሜው የብሮድካስት ባለስልጣን መሆኑ ቀርቶ የመገናኛ ብዙሃን ባለስልጣን እንዲባል፣ ኃላፊነቱም ደግሞ ሁሉንም የሚዲያ ዘርፎች የሚመለከት እንዲሆን ተደርጎ ተስተካክሏል። ስለዚህ የህትመቱም ከህትመት ውጭ ያሉት የኦንላይን ሚዲያውም የሶሻል ሚዲያውም ጉዳዮች አካቶ ይዛል ማለት ነው።
እስካሁን የመገናኛ ብዙሃን የሚመራበት ፖሊሲ አለመኖሩ ዘርፉን ለብዙ ችግሮች ዳርጎታል የሚሉት ዶክተር ጌታቸው የፖሊሲው መኖር ቀጥሎ ለሚወጡት ህጎችና መመሪያዎች መሰረት ሆኖ ተግዳሮቶችን መፍታት ያስችላል ይላሉ። በፖሊሲው ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት ኃላፊ የሆኑት መኩሪያ መካሻ በበኩላቸው ፖሊሲው የሚዲያ ህጉ ጸድቆ ከመውጣቱ በፊት ስራ ላይ መዋሉ እየተሻሻለ ላለው ህግ ግብአት ይሆናል ይላሉ።
ገና ላልጸደቀው የሚዲያ ህግ ትልቅ ግብአት ይሆናል የሚል እምነት አለኝ። ምክንያቱም የተለያዩ የሚዲያ ተቋማት ባለሙያዎች ተገኝተው የራሳቸውን ሀሳብ እዛ ላይ በደንብ ሰጥተው ወደፊት ጥሩ የሚዲያ ተቋም ኢትዮጵያ እንዲኖራት አድርጓል። ለምሳሌ የሚዲያ ፈንድ አስፈላጊነትን፣ የማስታወቂያን ጉዳይ፣ ምክንያቱም እንደምታውቂው የኢትዮጵያ ሚዲያ የፋይናንስ ችግር ነው ያለበት። የሚዲያ ፈንድ እያዘጋጁ በውድድር ለሚዲያው ግብአት እንዲሆን እንዲጠናከሩ የሚደረግበት ዘዴ እንዲፈለግ፣ ማስታወቂያም ጉዳይ እንደዚሁ በጣም ተወዳዳሪ ለሆኑ ሚዲያዎች ድጋፍ ሊሆን የሚችል አይነት ትልቅ አስተያየቶች እንደቀረቡና ያ እንደተካተቱበት አውቃለሁ።
በኢትዮጵያ እስካሁን የሚወጡት የሚዲያ ህጎች በምን መሰረት ላይ ተመስርተው እንደሚወጡ አይታወቅም ነበር የሚለው ደግሞ በሪፖርተር ጋዜጣ ለበርካታ አመታት ጋዜጠኛ ሆኖ ያገለገለው ዮሐንስ አንበርብር ነው። ዮሐንስ በኢትዮጵያ እስከዛሬ የሚዲያ ፖሊሲ ያለመኖሩ ዘርፉን ጎድቶታል ብሎ ያምናል።
አስገራሚ የሚያደርገው ኢትዮጵያ እስከዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ የሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም ነበር የተመለከቱት አዋጆች። የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ህጎች ማቀፍ የሚሆን ነው ፖሊሲው። እና ከዛ አንጻር አቅጣጫ መቀመጡ የመንግስትን ፍላጎት ሚዲያ ሴክተሩን ቤት በኩል ወዴት ሊያስኬደው እንደሚፈልግ የተነበየበት ህጎችም በዛ መልኩ ሼፕ እየተደረጉ እንዲወጡ የተሰራ ስለሆነ ጠቃሚ ነው ባይ ነኝ።
የሚዲያ ፖሊሲው በማህበራዊ ሚዲያ የተሰራጩ የወንጀል ድርጊቶችን መመርመር እና ተጠያቂ ማድረግ በጣም አስቸጋሪ ሆኖ መቆየቱን ጠቅሶ የኢትዮጵያ የበይነ መረብ መገናኛ ብዙሀን ወይም ኦንላይን ሚዲያ አገልግሎት ሰጪዎች ገቢ በሚያስገኝ ስራ ላይ ከተሰማሩ በንግድ ቢሮና በታክስ ባለስልጣን መመዝገብ እንዳለባቸው፣ በመገናኛ ብዙሃን ሬጉላቶሪ አካል ምዝገባና ፈቃድ ማግኘት እንደሚኖርባቸውም አቅጣጫ አስቀምጧል። ይህ አንድ እርምጃ ነው የሚሉት የሚዲያ ባለሙያ አቶ መኩሪያ በኢንተርኔት የሚሰራጩ መረጃዎችን ለመቆጣጠር ግን የተለያዩ ዘርፎች በቅንጅት መስራትን ይጠይቃል ይላሉ።
ሶሻል ሚዲያ ጉዳይ ከተለያዩ የኢኮኖሚ ጉዳዮች ጋር ተያይዟል እንደምታውቂው። እና አንዳንድ የሶሻል ሚዲያ ሰዎች ከሚያገኙ ገቢ አንጻር እያዩ ነው በጣም ግልብ የሆነ የሶሻል ሚዲያ ጉዳዮችን የሚያስተላልፉት። እና ያንን የዲጂታል የቁጥጥር ዘዴው እኛ ሀገር ብዙ የጠነከረ አይደለም። ከቴክኖሎጂ ቁጥጥሩም ጋር አብሮ የሚሄድ ይመስለኛል። ያ ምን ያህል ብቃት አለን የሚያጠያይቅ ነው። በእኔ በኩል
አዲሱ የሚዲያ ፖሊሲ የመገናኛ ብዙሃን ባለቤትነትን ለኢትዮጵያውያን ብቻ ይሰጥ የነበረው ሕግ ተሻሽሎ ትውልድ ኢትዮጵያውያንም በመገናኛ ብዙሃን ዘርፍ ላይ እንዲሳተፉ ሊደረግ እንደሚገባ ይጠቅሳል። ይህ በተለይ ዘርፉን በኢኮኖሚ ለማሳደግ ትልቅ ሚና እንዳለው ዶክተር ጌታቸው ይጠቅሳሉ።
ትውልደ ኢትዮጵያኖች እንደምናውቀው በሀገራቸው ጉዳይ ላይ በንቃት የሚሳተፉ ናቸው። በርቀትም ሆነው ይህንን ልምዳቸውን ከቴክኖሎጂ ጋር ያላቸውን ቀረቤታ፣ የኢንቨስትመንት አቅማቸውን፣ እውቀት ክህሎታቸውን ሁሉ ሊጠቅመን ይችላል እና ብንጠቀምበት ጥሩ ነው የሚል ነው የፖሊሲ እይታ። ህጉ ላይ ደግሞ እስከ ስንት መቶኛ ድርሻ ቢኖራቸው ነው ጥሩ የሚሆነው የሚለውን ለመነሻ የቀረበ ነገር አለ። በኋላ ሚኒስትሮች ካውንስል እና ፓርላማ አይቶ ደግሞ ስንት ፐርሰንት ያጸድቃል የሚለውን አናውቅም። አሁን
ለአመታት የኢትዮጵያን ሚዲያ ፈተና በሙያው የተጋፈጠው ዮሐንስም የሚዲያ ፖሊሲውም ሆነ የህግ ማሻሻያ አዋጁ ብቻውን ትርጉም እንደማይኖረውና የመረጃ መብትን የመሳሰሉ ሌሎች አብረው መታየት ያለባቸው የህግ ማዕቀፎችም ጎን ለጎን ሊሰራባቸው እንደሚገባ ያሳስባል።
መረጃ የማግኘት መብት ሚል ረቂቅ አዋጅ እስካሁን ሚኒስትሮች ምክር ቤት አልገባም። እሱ በዛኛው ካልተደገፈም ላይሰንስ ማግኘትሽ እዚህ ብቻውን ትርጉም የለውም መረጃ መስጠት የሚችል አካል እስከሌለ ድረስ ማለት ነው። እሱ ደግሞ በመረጃ አክቱ ነው ሊተገበር የሚችለው እና እሱ ወደ ሚኒስትሮች ምክር ቤት እስካሁን አልሄደም። ገና ድራፍት ደረጃ ላይ ነው ያለው። ለስቴክሆልደርም ዲስከሽን በስፋት አልቀረበም። ቤዚካሊ እንደውም እኛ ሀገር ውስጥ የመረጃ የማግኘት መብት ነው ተገድቦ ያለው። የሚዲያ ፕሮክላሜሽኑ አሁን ሚኒስትሮች ምክር ቤት የመጣው አንድ ስቴፕ ቢሆንም ሙሉ ለሙሉ ግን የኢትዮጵያ ሚዲያ ሴክተርን ይቀርፋል ማለት አስቸጋሪ ነው።
ከሚዲያው ፖሊሲ ቀጥሎ ይወጣል ተብሎ የሚጠበቀው የተሻሻለው የሚዲያ ሕግ የሚኒስትሮች ምክር ቤት ቶሎ ሊያያቸው ሲገባቸው ከዘገዩት ሕጎች አንዱ ነው። ምክር ቤቱ በአዲሱ ዓመት ከእረፍት ሲመለስ ከቀረበለት ወራትን ያስቆጠረውን የሚዲያ ሕግ ፖሊሲው ያስቀመጣቸውን አቅጣጫዎች አካቶ ያጸድቃል ተብሎ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናዶ አቀናባሪ ነው። ትዝታ በላቸው የመርሃ ግብሩ አርታኢ። እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት። There's a tunnel, but I see the light. All them nights you were alone trying to get it right. We'll put up a fight, and they won't break our spirit when we're feeling alive. Redemption and freedom.